የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት፣ የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ለኛ አርማቻችን እንደምንሰንታቸው ዛሬ ቀኑ 29 ቀን 2014 ዓ.ም ሳምንታዊ ዝግጅታችን ጀምረናል። እንግዲህ በሳምንቱ ያገኘናቸውን ያቀናበርናችሁን ለእናንተ ይዘንላችሁ እንቀርባለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝን ወደ ፕሮግራማችን እንገባለን። እንግዲህ ባለፈው ሳምንት ስንለያይ የትግራይ ሰራዊት ወደ ጋሸና መሄዱን ተናግረን ነበረ። መንግስት በራሱ በኩል ደግሞ ከወልዲያ ወደ ትግራይ መሄዱን ወደ መቀሌ መሄዱን መንገድ መምታቱንም እንደገለጸ አስተውሰናችኋል። ከዛው ላሊበላ በትግራይ ሰራዊት እጅ ተይዞ ነበረ። ዛሬ ደግሞ ከጥቂት ሰዓታት በፊት የኢትዮጵያ መንግስት ወልዲያን እና ወልዲያ አካባቢ ያሉትን ነመርሳና ሌሎች ከተሞች አስለቀቀ ያለውኝ ብሏል። እኔ አንዳንዴ እንዲግዚያ አስተውሳለሁ አንድ ነገር ምን ነበር፣ ሰውየው ከጎረቤታቸው ጋራ በአጥር በወሰን ተጣልተው ሳይሳካላቸው ሲቀር ፍርድ ቤት ሄዱ ለመክሰስ ፈልገው። ራፖርት ጻፊ እዛ ፍርድ ቤት በራፍ ላይ የሚቀመጠው ሰውዬ እንደዚህ ብሎ አስቸግሮኛልና ፍርድ ቤት ለመክሰስ ፈልጋለሁ እና የፍርድ ቤት ወረቀት ጻፍልኝ ብለው ተስማሙና የፍርድ ቤት ወረቀት ሊጽፍላቸው ሰውየው ቁጭ አለ። ጻፈና ጨረሰና ጨርሻለሁ አላቸው። ከዛ በኋላ እስቲ ምን ይላል ብሎ ሲሉት ቁጭ አለና ሲያነበው ሰውየው ስቅስቅ ብሎ አለቀሱ። እና ምን ነው ምን ነካውት ብሎ ሲላቸው ራፖር ጻፊው ይሄን ይላል እንደ ተበደልኩ አላቆኩኝም ነበር ብሎ መለሱለት። ይሄን ያልኳችሁ ለምን መሰላችሁ? ሲነገረን የነበረው ወልዲያ ተያዘ፣ ላሊበላ ተያዘ ምናምን። አሁን መንግስት ደግሞ የትግራይ ክልላዊ መንግስት ሰራዊት ወጣ ሲባል የዘገባቸው ከተሞች ቁጥራቸው ብዛቱ ይህን ያህል ቦታና ይህን ያህል ከተሞችን የትግራይ ክልላዊ ሰራዊት ተቆጣጥሮ ከነበረ አንድ ቦታ ላይ ጠቅላይ ሚኒስትሩ መምራት ያልቻሉት ማስተዳደር ያልቻሉት እንዲሁም ደግሞ ወታደራዊ ስልትና ስርዓት ያላስከበሩበት ያላሳዩበት ብቃት የሌለው አመራር እንደነበረ ነው የሚያሳየኝና የመጀመሪያው ቀን ከለቅቅ ይወጣለው ብሎ ሲል ትግራይ ሰራዊት ኢትዮጵያ ቴሌቪዥን የማን መግለጫ የሚወጡት በጠቅላይ ሚኒስትሩ ቢሮም ሆነ በኢትዮጵያ ቴሌቪዥን በጣም ሊስት ነበረ ዝርዝር የከተሞች ዝርዝርና እኔ ሰምቻቸው ማላቅም ነው ተሰማም የሚባለው። እንግዲህ ደሴ፣ አጣዬ፣ መርሳ፣ ወልዲያ፣ ኮምቦልቻ፣ ወደ ደብረሲና እንደዚህ አይነት ከተሞች ነው የማቀው። ግን የሰማነውም እንደዛ ነበር በፊት ሲነገር የነበረው። ግን መንግስት ደግሞ አስለቀቁ ብሎ ሲል የቱን ያህል ችግር ውስጥ እንደነበረ መንግስትና መንግስት መቋቋም ያልቻለው ኃይል እንደሆነ የተረዳበት ነው። ስለዚህ ሲያዝባቸው ቁጥሩ ይቀንሳል፣ ሲይዙ ግን ቁጥሩ ይጨምራል። በዛሬው ዕለት ወልዲያ ነው እንግዲህ ወልዲያ አካባቢ ነው ተለቀቀ የተባለው ሰራዊቱ ትግራይ ሰራዊት ለቅቅ ያለው የሚል ነገር አለ። ዝርዝሩን እሱ ቀረው ቀጥለን እናወራለን። ዋናው ወደ ዋናው እንትናችን ንግባ ነው። ያን ለነገሮች ያህል ነው ለመ የገለጽኩት
የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ውሳኔ በትላንትናው ዕለት አልፏል። 21 ሀገራት ሶስት የተለያዩ አካላት ሆነው በአንድ አመት ጊዜ ውስጥ እንዲያጠኑና እንዲመረምሩ የሚል ውሳኔ አሳልፈዋል። የኢትዮጵያ መንግስት ተቃውሞታል፣ አልቀበልም ብሏል። እንደውም ከውሳኔው በፊት የሚመጣውን ማንኛውም ውሳኔ አልቀበልም ብሎ ያለውና በትላንትናው ዕለት ግን ይህን ነገር እንዲጣራ ሲል ከሁለት ሳምንት በፊት የሂውማን ራይትስ ዎች እና አምነስቲ ኢንተርናሽናል በኢትዮጵያ ሰብአዊ መብት ኮሚሽንና በተባበሩት መንግስታት ድርጅት ተጽፏል ሪፖርት ቀረበ የተባለውን ነገር እንደገና ይጣራ የሚል ጥያቄ አቀርበው እንደነበረ ገልጸንላችሁ ታስታውሱ ከሆነ። ሪፖርቱን በተመለከተ የመጀመሪያውን ሪፖርት በተመለከተ እኛ ራሳችን ደግሞ ያየናቸውና ግን እዛ ውስጥ ያልተካተቱ መከታት የነበረባቸው ቦታዎችም ደግሞ ያልተጠቆሙ ስለሆነ ከሞላ ጎደል በቂ እንትን አይደለም በቂ ሪፖርት ሊሆን አይችልም የሚል የራሳችን አመለካከት ገልጸን ነበር። እንግዲህ አሁን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ደግሞ በትላንትናው ዕለት ይህን ውሳኔ ያሳልፋል። የሚገርመው ነገር የኢትዮጵያ መንግስት ከሁለት ሳምንት በፊት የሂውማን ራይትስ ዎች በቆቦና ጫና ንጹሃን ሰዎች ተገድለዋል የሚል ሪፖርት አውጥቶ ነበርና በማግስቱ ምን ብሎ ነበር የኢትዮጵያ መንግስት በውጪ አካላት ገለልተኛ በሆኑ አካላት ይሄ ነገር መጣራት አለበት ብለው ጥያቄ አቀርበው ነበር። እና የዛን ጊዜ እኛ ብለን የነበረው ምንድነው ጦሩ ነው የዛን ብቻ ሳይሆን በአጠቃላይ ኢትዮጵያ ውስጥ የተፈጸሙትን የሰብአዊ ድርጊቶች የሰው ዘር ማጥፋት ሁሉንም በጣም ጨምሮ ይሄ በኦሮሚያ ክልል የተደረገ በጋምቤላ በበነሻንጉል የተካሄዱት በሙሉ አንድ ላይ እንዲያጠራ ኢትዮጵያ መንግስት ይፍቀድ ብለን ነበር። ቢፈቀድ ጥሩ ነው አለበለዚያ ወገንታዊነት ይበዛዋል ብለን ነበርና ሰሞኑን አማራ ክልል የትግራይ ተዋጊዎች ፈጸሙና ተፈጽሟል እየተባለ ትልቅ እንትን እየተደረገ ነበርና ውጭ ወጥተው የውጭ አካላት መጥተው ያጣሩ ብሎ የጋበዘ መንግስት አሁን የውጭ አካላቱ ደግሞ ከናንተም ከምንም ውጭ ሆነ ገለልተኛ የሆኑ አካላቶች መጥተው ይሄን ነገር ከመጀመሪያ ጦርነቱ ከተጀመረ እስከዛሬ ድረስ ያለውን ነገር በአጠቃላይ አማራ ክልል፣ ትግራይ ክልል፣ አፋር ክልል የተደረጉትን ኢሰብአዊ ድርጊቶች ይመረምር ብሎ ሲወስን የኢትዮጵያ መንግስት አይሆንም ብሏል። ይሄ አካሄድ አንደኛ የቱን ያህል ያስኬዳል ነው አንዱ መጠየቅ ያለበት። ሁለተኛ ነገር የልጅ ጨዋታ ሆነ፣ እኔ የምፈልገውን ብቻ አድርጉልኝ ሌላው ግን የራሱ ጉዳይ የሚባለው ነገር ያ ትክክል አይደለም። ምክንያቱም ትግራይ ውስጥ የተደረገ በስምንት ወር ውስጥ የኤርትራን ሰራዊት ይዞ ገብቶ የኢትዮጵያ መንግስት የበደለው በደል ያደረገው ድርጊት የማይረሳ ነው እና እነዛ በሙሉ በደንበኛ የተዘገቡ አልነበሩም እና ያ እድል ይመጣል። መንግስት ንጹህ ነኝ ብሎ ካለ በቃ ያውጣው። የትግራይ ክልላዊ መንግስት በተደጋጋሚ የሚናገረው ሪፖርቶቹን አልቀበላቸው ምክንያቱም ገለልተኝነት የለውም የኢትዮጵያ ሰብአዊ መብት ኮሚሽን እና የውጭ አካላት ይመረምሩት ነው ያለው። ስለዚህ በእነሱ በኩል ችግር የሚኖር አይመስለኝም፣ ሊኖርም አይገባም። በኢትዮጵያ መንግስት ግን ይህን ያለውን አካሄድ ይሄ ከዋሽንግተን የሚዘወረው የፖለቲካ ዝውርና የኢሳያስ አፈወርቂን ኮፒ ሆኖ መቅረብ ጠቅላይ ሚኒስትሩ ብቃት እንደሌላቸው የሚያሳይ ነውና ከስልጣናቸው መውረድ አለባቸው የምንለውም ለዚህ ነውና ሰውየው ብዙ ችግር ከመምጣቱ በፊት አገሪቱ ውስጥ ከስልጣናቸው መውረድ አለባቸው። ይሄ እንግዲህ አንዱ ትልቁ መነጋገር የነበረ የሰሞኑ አጀንዳ ነው። ግን ሳው ሌላም ነገሮች አሉ። የአስቸኳይ ጊዜ አዋጅ ከመጣ ጀምሮ ቢያንስ 14 ጋዜጠኞች ታስረዋል። አንዳንዶች አሉበት ይታወቃል፣ አንዳንዶች አልተያዙም። ግን ጠያቂ ያለው ማን ነው? ማነሱም ታምራት ነገራ በትላንትናው ለፍርድ ቤት ቀርቧል።
የሚገርመው ነገር የሱ ደጋፊዎች ሆኑ ካለፈው ሳምንት ጀምሮ ከማክሰኞ ሮብ ጀምሮ ኤርትራ ተወስቷል የሚል ትልቅ ካምፔን አድርገው ስለነበረ የኢትዮጵያ መንግስት ያን ዛን ኤርትራ እንዳልሄደ ስለፈለገ እኛ ወደ ኦሮሚያ ክልል እንድትወሰደን ባለፈው ሳምንት የጠቆም ነው። አሁን ግን ኦሮሚያ ክልል ፖሊስ ገላን ከተማ አካባቢ ያለ የኦሮሚያ ክልል ፖሊስ ጣቢያ አለ ወደዛ ነው ተወሰደው። ትላንትና ፍርድ ቤት ቀርቧል። አትሊስት በህይወት አለ። ሌሎቹ አልቀረዋሉ። ያንዳፍታ ጋዜጠኛ ከስር ይፈታ ተብሎ መንግስት ማን ፍርድ ቤት ከፈቀደ 15 ቀን አልፎታል። ማንኛቸውም ገንዘብ ከተከፈለ በኋላ እሱ ደብዛው ጣፍቷል። ስለሱ ምን ነገር የለም። ግን ለማንኛቸውም ሰዎች እንግዲህ ያልተናገሩት የራሳቸው ምክንያት አለ። አንደኛው ትልቁ አንደኛውና ዋንኛው ምክንያት ግን ልጁ የትግራይ ስለሆነ ብቻ ነው። ይሄ አሳፋሪ ነው። በጣም የሚያሳዝን ነው። ሌላው ግን በጣም መታየት ያለበት ነገር ሁለት ነገሮች አሉ። የጋዜጠኝነት በጋዜጠኝነት ሰው ሲታሰር የፌዴራል ነው ጉዳዩ። ፌዴራል መንግስት ነው የሚያገባው። አዲስ አበባም አይደለም ማንም አይደለም። ስለዚህ በጋዜጠኝነት ሙያ ከታሰረ በተናገረው ከታሰረ የፌዴራል መንግስት ነው ማሰር የሚችለው። ማሰርም የሚችለውም ደግሞ አዲስ አበባ ውስጥ ነው። በሌላ ወንጀል ደግሞ ከተጠረጠረ የተጠረጠረበት ኗሪነቱ አዲስ አበባ ስኮን ግዜ ድረስ አሁን ደግሞ የአዲስ አበባ ፖሊስ ነው ማሰር ያለበት እንትን ሰው። ነገር ግን ተቃዋሚያቸውንና ፍለፍት የሚናገራቸውን በተለይ የኤርትራን መንግስት የሚያነሳሰው ከመጣ ግን ፍርድ ተጥሶ ህግ ተጥሶ ለስር ይዳረጋል። ያው የሚዳረገው ደግሞ ኦሮሚያ ክልል ነው። ታስተውሳላችሁ አቶ ልደቱ አያለው ትልቁ ችግራቸው የነበረው የኢትዮጵያ አንደኛ አንድ ቁጥር ጠላት የኤርትራው መንግስት ኢሳያስ አፈወርቂ ነው ብሎ ስለተናገሩ ነው። እና የአዲስ አበባ ፖሊስ ያዛቸው። ከዛ በኋላ እሱ ጋር ያዘና ለኦሮሚያ ክልል ፖሊስ አስተላለፋቸው። ምክንያት የሰጠው ግን ኦሮሚያ ክልል ቢሾፍቱ ላይ ሰዎች አነሳስተው የኦሮሞን ወጭቀሮች ገንዘብ ከፍለው አነሳስተው መንግስት ለመገልበጥ ብሎ ነው። በጣም የሚያስቅ መዋሸት የማይችል መንግስት ቢኖር ይሄ ነው። ምክንያቱም ተበድሮ ነው ስራዎቹ በሙሉ የበድር ናቸው። ከኢሳያስ አፈወርቂ መንግስት እና ከኢሳያስ አፈወርቂ አሽቃባጮች እንደ ኢሳት እና ሌሎችም የዩቱበር ሰዎች ከነሱ ጋር ስለሆነ ብዙ ጊዜ ለማሸትም ለመሳተም አይችልም። እና በጋዜጠኞች ላይ እየተደረገ ያለው ነገር በጣም አስጊ ደረጃ ላይ ነው። እና ይሄ በተለይ አዲስ አበባና የኦሮሚያ ክልል ግንኙነት እንግዲህ አዲስ አበባ ሰው ምን እንግዲህ መጨረሻ ምን እንደሚሆን ባይታወቅም አሁን በጥቅሉ ሳይነገረው የኦሮሚያ ክልል ሰው ሆኗል። በቃ ምንም አሁን የአዲስ አበባ መስተዳደር የሚባለው ነገር ማለት ከንቲባውንም ጨምሮ ሁሉም የሚሰሩትና የሚያስቡት የሚያደርጉትም ድርጊታቸው ሁሉ ከኦሮሚያ ክልላዊ መንግስት አንጻር ስለሆነ ማን ታሰረ የታሰረ የሚባለው ነገር ሁሉ ዋጋ ቢስ እየሆነ ነው የመጣውና አዲስ አበባ ምን ይከሰታል የሚለው ነገር ወደፊት ነገር። ለዚህ ነው እስክንድርም የታሰሩበት ዋናው ምክንያት። ሌላው እንግዲህ የኢትዮጵያ መከላከያ ሰራዊት ትግራይ ለቆ ሲወጣ ጠቅላይ ሚኒስትር አህመድ ምዕራብ ትግራይን በተመለከተ ማለት የአርማጮ ሆኖ በተመለከተ በጌምድር ራሱን መከላከል አያቀተውም ብለው ነበር። ታስታውሳለች ስለ በጌምድር ሲናገሩና እንትን ቢያደረው ከሰሞኑ ምንድን ነው ከሰሞኑ የወጣው ምንድን ነው የምዕራብ ትግራይ አሁን ይሄ ሁመራ የሚባለው አካባቢ ወልቃይት ጠገኔ የሚባለውን አካባቢ ከኤርትራ መንግስት ጋር በተለይ የኤርትራ የባህል ቡድን በመጣ ጊዜ ከነሱ ጋር ተከትሎ መጥቶ የነበረ የሰለላ ቡድን ከዛ አካባቢ ካሉ ሰዎች ጋር አቶ ማርኮረኔል ደመቀ ዘውዱ ጋር እና ሌሎች ሰዎች ጋር በመነጋገር ያንን አካባቢ ወደ ኤርትራ ከኤርትራ ጋር ለማገናኘት የሚደረጉ እየተደረጉ ያሉ ነገሮች አሉ። በዛን ጊዜ ወደ 60 ሺህ የሚሆን የአማራ የዛ አካባቢን ሰዎች የኤርትራ ሰራዊት እንዳሰለጠነም ተነግሯል። በጦርነቱም ከሞላ ጎደል እየተሳተፉም እንዳሉ እየተነገረ ነው ያለው። ከሰሞኑ ይሄ ነገር ብቅ ማለት መጥቶ ብቅ ብሎ ወጥቷልና የበገምድር ሰራዊት እንደውም APRDS የሚል መጠሪያ ያለው ትክክለኛ ምን ትርጉም እንደሆነ አልገባኝም እና በዛ አመለካከት ድንበራችን ኤርትራ የሚል በኤርትራዎቹ በኩል ድንበራችን አማራ የሚል ንግግሮች እየተካሄዱ ነው እና ምን እየተደረገ ነው? እርግጥ ይህንን ከትግራይ አውጥቶ ወደ አማራም ሳይሆን ወደ ኤርትራ የመቀላቀል ሂደቱ እየተካሄደ ነው የሚል ነገር አለና የወልቃይት ጠገኔ ልጆች የሻቢያን መንግስት የምትደግፉ ብትነግሩን ጥሩ ነው የምትችሉ ከሆነ ማትችሉ ከሆነ እንግዲህ አንዱን ቀን ወይ ወነት ልክ እንደ ማነው አስማነው ለድንበር አስመላሽ ኮሚቴው 15 አመት ሲዋሽ እንደነበረው እናንተም የምትዋሹን ከሆነ አሁን ያለውን ነገር ውሸት አይደለም የምትሉ ከሆነ በነገው ፕሮግራማችሁ ላይ ወጣችሁ እንደዚህ አይነት ቀጣፋት ነው እንደዚህ ነገር የለም ኛ ኢትዮጵያውያን ነን ካቴጎሪዎች ጋር ተወጥቶ ችግር አለብን በጉልበት ይዘናልና በጉልበት አንለቅም እንጂ ያልነው እንጂ ከኤርትራ ጋር ምንም ግንኙነት የለንም ብላችሁ ወጣችሁ ማስተባበል ያለባችሁ መስራኝ ካላስተባበላችሁት ይሄ ነገር ቀጣይነት አለው ምክንያቱም ብዙዎቹ የኤርትራ ዝርያ ያላችሁ ሰዎች እዛ ካዋችን ያሉና ያንን የገፉ እንደሆነ እየሰማን ነው ለማንኛቸውም የወልቃይት ጠገኔ አካባቢ ያለው ችግሩ እየባሰ ናየ የተለየ አመለካከት ይዞበት የወጣው ነገር ነው ያለውና ይሄንን ወደፊት ምን ሊያመጣ ይችላል ኢትዮጵያ ለሚባለው ነገር ራሱን ይችላል አንድ ሌላ ራስም ታት ሊሆን ይችላል። በኦሮሚያ ክልል በመራብ ኦሮሚያ ዞኖች የተወሰኑ ወረዳዎች በመንግስት ቁጥጥር ውጪ መሆናቸው እየተነገረ ነው። በዚሁ ሳምንት የመንግስት ኃይል የተለያዩ አካባቢዎች ላይ ጥቃት መሰንዘሩን ገልጿል። የኦሮሞ ነጻነት ሰራዊት ቃል አቀባይ ጥቃቱን መመከቱን በመናገር የተወሰኑ ቦታዎችን በቁጥጥር ስር አውያለው ብሎ ባለፈው ሳምንት የተወሰኑ ቦታዎች ላይ የራሳቸውን አመራር እንዳቋቋሙ እንዳዋቀሩ ተነግሯል። ትግራይ ክልል አማራ ክልል ስንገባ የትግራይ መከላከያ ኃይል ከጋሽና ወደ ደቡብ ጎንደር እየገሰገሰ እንደሆነ እየተነገረ ነው በአንደኛው በኩል። በሌላ በኩል ደግሞ መንግስትና የአማራ ኃይሎች ሰሞኑን መርሳ የዞብል ተራራም ሰሜናዊ አካባቢውን መቆጣጠራቸውን ተናግረዋል። ዛሬ ደግሞ ወልዲያ ሙሉ በሙሉ ነጻ እንደወጣ እየተነገረ ነው ያለው። እሱ በተነገረበት ሰዓት በጌታቸው ረዳ አማካኝነት ደግሞ የወጡ አሉ። የአማራ ክልል ማሸነፉን የሚገልጸው እኛ ጥለን የወጣናቸው ቦታዎች በተቆጣጠረ ቁጥር እንዳሸነፈ ቁጥሮ ማነው የሚደሰትበት ሁኔታ ነው ያለው የሚል እንዴት ነው ሳካስም አንድ ቃል እንግሊዘኛውም ራሱ ትክክለኛል ማነጋር አልችልም አሽሙር የሆነ ቃላቶችን ሰንዝረዋል ዛሬ እና ወልዲያን ጥለውጥቷል። ወልዲያ ራሱን የቻለ እንትን አለበት እሱን መለስበታለን። እዛ ወደ ትግራይ ነው የምንገባው። ትግራይ አዲስ ዙር የማጽዳት ማዕበል እየተከናወነ መሆኑን ግድያ፣ ግርፋት ይሄ በምዕራብ አሁን ወደ ወልቃይት ጠገኔ ሁመራ ስንሄድ ደግሞ ከሰሞኑ አምነስቲ ኢንተርናሽናል እና ሂውማን ራይትስ ከ2-3 ቀን በፊት ያወጡት ሪፖርት አለ። በዛ ሪፖርታቸው ላይ ትግራይ ሪፖርቱ 1 ሚሊዮን ሰው ተጎዳ ነው ታሰረ ተባረረ ነው የሚሉት ቁጥሩን እንዴት እንደሆነ ባላቆም ግን ያን ያህል ቁጥር ነው የሚያሳየው። ግን እዛ አካባቢ ያሉ የትግራይ ልጆችን ማሰር፣ መግደል፣ መግረፍ እንደቀጠለ ነው እና ይሄ ነገር ዓለም አቀፉ ድርጅት ማቀፍ ህብረተሰቡ ሄዶ ማየትና መቆጣጠር ማስቆም መቻል አለበት ብሏል። በዛ አካባቢ ያሉ ሰዎች እየተገደሉ ተከዜ ወንዝ ላይ መጣላቸውን በሱዳን በኩል እየተወራ የነበረ ሲኤንኤን ካንዴም ሁለት ጊዜ ዘገባ ሰርቶበት ያ ዘገባ ትክክል አይደለም ብለው ኢትዮጵያውያን በየአካባቢ እየዞሩ ሰላማዊ ሰልፍ አድርገዋል ሲኤንኤን ላይ። በስንተኛው ቀን ደግሞ አንድ ጥሩ ነገር ሲነሰ ተናግሮ ስለነበረ ሲኔን ደግሞ እንደገና ሲያመግሱ ነበርና አንዳንድ ጊዜ መቃወሙና መደገፉም የትኛው እንደሆነም አልታወቀም። ለማንኛቸውም ግን ሁመራ ላይ በጣም ከፍተኛ የሆነ ግድያና አፈና እየተካሄደ እንደሆነ በተደጋጋሚ እየተነገረ ነው ያለው። እዛ አካባቢ ያለው የኮሎኔል ደመቀ የሚመራው የአማራው አስተዳደር አማራ ልዩ ኃይል አማራ ክልል አስተዳደርና ከዛ አካባቢ አስተዳዳሪ ተብሎ የተሾመዋል ደመቀ መኮንን ደመቀ ዘውዱና እሳቸው የኤርትራ ሰራዊት እና የመከላከያ ሰራዊት ነው ያለው። እና ይሄ ከግፍም በላይ ግፍ የሆነበት አካባቢ እየሆነ ነው ያለውና ሰቆቃ ይበዛበት ነውና መጨረሻውም እንደሆነ አይታወቅም። ምናልባት የመጨረሻውም የጦር ፍልሚያ የጦር ሜዳም እሱ ሊሆን ይችል ይሆን የሚል ግምት አለኝ። ምክንያቱም ኤርትራውኖች ያን ቦታ መልቀቅ አይፈልጉም። የትግራይም ክልላዊ መንግስትም ያ የኔ ቦታ ነው ብሎ የጠየንት እያደረገ ነው ያለውና እነዚህ ነገሮች አሉ። ከዛ ከሰሞኑ ከትላንት ወዲያ ጀምሮ ትላንትና ዛሬ አላማጣ ላይ ከባድ የቦምብ እና የድሮን ተኩስ እየተካሄደ ነው ያለው። ከትላንት ወዲያ የገበያ ቦታ ላይ ነው የተደረገው። 6 ድሮንና አውሮፕላን ነው ቦምብ ያወረደው እና 28 ሰዎች ሞተዋል፣ ወደ 76 የሚሆኑ ሰዎች ቆስለዋል። በትላንትና ሁለት ደግሞ የተደረገው በስታዲየምና በሆስፒታል አካባቢ ነው ትላንትና የተደረገው የቦምብ ውርጃ። የዛሬውን መጣሉን ነው እንጂ ይሄ እዚህ ቦታ ነው የሚል ነገር ምንም ነገር ያገኘሁት ነገር የለም። ግን ለሶስተኛ ቀን ይሄ ተደርጓል። ይሄ የተደረገበት ተብሎ መላምት የሚሰጠበት ዋናው ምክንያት ምንድን ነው? ከሰሞኑ ውይይቶች ተካሂደው የነበሩ ነበርና ከዛ ጋር የተያዘ ነው። ለማንኛቸውም እነዚህ ሂደቶች እየተደረጉ ያሉት ሆቴሎችን የሚያካትታል። ይሄ የቦምብ ድብደባ ምንም የቆመ ሆቴል ላይ ነው አንደኛው ቦምብ እንዲጣል የተደረገውና ሱሱን ስትመለከቱ የአላማጣ ትግራይ ውስጥ ወደ ትግራይ ለመሄድ የዚህ የሸዋ ፋኖ ፍላጎት እንዳለ የሚያሳይ ነውና እሱን ቀደም ብሎ ለመምታት የታሰበም ይመስላልና የአየር ድብደባው ሰላማዊ ሰዎች ላይ ነው። የጦር አንደኛ ጦርነት የለበትም የሌለበት ቦታ ነው። ጦርነት በሌለበት ቦታ ላይ ነው ይሄንን ተኩስ የተከፈተውና ምናልባት ይሄ በተለይ ሰላማዊ ሰው ላይ የሚወርቁ ቦምቦች ለመንግስት የጦር ወንጀልን ሊያስጠይቅበት ይችላል። መቼ ይጠየቃል እሱ ማንም የሚያውቀው ነገር የሚታወቅ ነገር የለም፣ ግን ሊያስጠይቅ ይችላል። ከጦርነት ቀጠና ውጪ የሚደረጉ የተለያዩ የቦምብ ፍንዳታዎች አሉ፣ የቦምብ ተኩሶች፣ አውሮፕላን ድብደባዎች አሉና እነዚህን ስንመለከታቸው እንግዲህ ራሱን የቻለ አንድ መሰረታዊ የሆነ ችግር እንዳለ ነው የሚያሳየው። ወደ ቀጣዩ ከመሄዳችን በፊት ሲያቶ ኢሳያስ አፈወርቂ ምን ብለው ነበር ምን ይያሩን ነውና ስለሳቸውም ትንሽ እናወራለን እስቲ። አድማጮች መታደም ኢትዮጵያ ድምጽ የሬዲዮ
አገልግሎት ኢትዮጵያ በታቲንካ ሀመገር ካትቆጣ
ኢትዮጵያን ለንበታተናትና ለናስተዳድራት ከፈለግን ለንበታተናት ይገባል። የመበታተናችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልጋል። ከአማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም።
ኢትዮጵያ በታቲንካ ሀመገር ካትቆጣ
ኢትዮጵያን ለንበታተናትና ለናስተዳድራት ከፈለግን ለንበታተናት ይገባል። የመበታተናችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልጋል። ከአማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም።
ኢትዮጵያ አሁን ገዛ ከመማሐድራን ድርኮይና በሐፋፋህ ከነብላለና ኢትዮጵያ በታቲንካ ሀመገር ካትቆጣ
ኢትዮጵያን ለንበታተናትና ለናስተዳድራት ከፈለግን ለንበታተናት ይገባል። የመበታተናችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልጋል። ከአማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም።
አድማጮች የምታደምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። እንግዲህ ፕሮግራማችን እንቀጥላለን። ምንድነው ያሉት ነው ጥያቄው? ያሉት በተደጋጋሚ እየተናገሩ የነበረው በአንድ ወቅት እንደውም ላንዴም ለመጨረሻም ለኢትዮጵያ የመቶ ዓመት የቤት ስራ ነው የሰጠናት ያስቀመጡበትም አለ እና ኢትዮጵያን መበታተን በፖለቲካ ጣልቃ ገብነት የሚለው ንግግራቸው ትክክል ማድረግ የፈለጉትን ነገር እያደረጉ ነው። ተባባሪያቸው ደግሞ የኢትዮጵያ መንግስት ነው። ተባባሪያቸው ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ምን እያደረጉ ነው? የኤርትራን ሰራዊት አምጥተው በነገራችን ላይ ከሰሞኑ ኒውዮርክ ታይምስ ሪፖርት አውጥቷል ጦርነቱ እንዴት እንደተጀመረ የሚለው ነገርና ብዙም ባልገባበትም ምክንያቱም በተደጋጋሚ የተናገርነው ነገር ስለሆነ እኛ ለእናንተ የተሰማነና ያገኘነው ግንዛቤ ጦርነቱ ከተጀመረ ጀምሮ የነገርናችሁ ሲሆን እነሱ ግን በፈረንጅኛ አጠራቃቅመው ሁሉንም አድርገው አቀርቦት ለውጫው ዓለም ጦርነቱ እንዴት ተጀመረ የሚለውን ነገር ገልጸውበታል። ያ ሲናገሩ ግን ጠቅላይ ሚኒስትሩ ከአስር ጊዜ በላይ በድብቅ ኤርትራ እንደሄዱ የኤርትራው ፕሬዚዳንት ኢትዮጵያ ውስጥ በድብቅ መጥተው እንደነበረ ይሄ ኦፊሻል የሚታወቀው ግንኙነት ውጪ እና ግንኙነት እነሱ መምጣታቸው የሚገልጽ ነው። ከዛ ባሻገር ግን እኛ ስንናገር የኤርትራ መንግስት አቋሙ የህወሓትን ባለስልጣናት ማጥፋት እንደሆነና የ20 አመት ቁጭት እንደነበራቸው በተደጋጋሚ ይናገሩ ነበር። እንደውም ጌም ኢዝ ኦቨር ብለው ጦርነቱ ከመጀመሩ በፊት ማን ነው ስማቸው ኢሳያስ አፈወርቂ ተናግረው ነበር። እሱን ደምሩትና ለጦርነት መዘጋጀታቸው ይህ የጠቅላይ ሚኒስትር አብይ በልዩ ኃይል ሳዋስ እንዲሰልጥን ያስቀመጧቸው 10,000 ወታደሮች እንደነበሩ እሱን ሄደው መጎብኘታቸው፣ ኢሳያስ አፈወርቂ ደግሞ አዲስ አበባ መጥተው ደብረ ዘይትን አየር ኃይሉን እንደጎበኙ፣ እነዚህን ስትመለከቱ ጦርነቱ ከመነሳቱ ከአንድ ቀን በፊት የሰውን ለሐሳብ ለመቀየር ፓርላማ ውስጥ የተደረገ ትልቅ ቲያትር ነበር። ታስታውሱ ከሆነ ሁለት አመት ተኩል ኢትዮጵያውያኖች በየቦታው ሲታረዱ በተለይ አማራው ኦርቶዶክሱ በየቦታው ሲገደልና ሲታደና ሲታረድ ምንም ነገር ያላለ ፓርላማ ልዩ ስብሰባ አድርጎ ሰኞ ቀን ጦርነቱ ማክሰኞ ማታ ሊጀመር ሰኞ ቀን ስብሰባ ተካሂዶ ለቅሶ በለቅሶ ነበረ ፓርላማው። ወያኔ እንደዚህ ያደረገ ዘራ ማን እንደዚህ ገደለን ይሄን ያህል ሰው ሞተ አንድ ነገር መደረግ አለበት ተብሎ የቀብር ስነ ስርዓት የሚካሄድ ይመስል ነበር የፓርላማ አባላት ሲያለቅሱ። ምታስተውሱ ከሆነ አለበለዚያ እንደ ጠቅላይ ሚኒስትሩ ሾርት ሜሞሪ ነው ኢትዮጵያ ህዝብ ያለው እንደሚሉት እንደሱ ልላችሁ አልፈልግም። ታስታውሳላችሁ ብዬ ስለምገምት እዛውስ መግባት አልፈልግም። ለማንኛውም ከዛ ነው የተጀመረው። ከዛ ኖቬምበር 2 የአውሮፓ ህብረት የኤርትራ ሰራዊት ትግራይ ክልል ውስጥ ገብቷል እየገባ ነው እየገሰገሰ ነው ብሎ ተናግሯል። ለን ሰነትን ኮንግረስ ጋር ደግሞ ባደረጉት ውይይት ላይ ጦርነቱን ለመጀመር እንደሚጀምሩና ባጭር ቀን እንደሚጨርሱ ሲናገሩ ያኛው ሰው የለም ጦርነት መጀመር ትችላለህ መጨረስ ግን አትችልም ቀኑን አታውቀውም ብሎ እንደመከሯቸውም እየተነገረ ነው ያለው። እነዚህን በሙሉ ታሳቢ አድርጉና ከዛ በፊት የቃላቱ ውርወራው የሚደረጉ ሁኔታዎችን በሙሉ ስትመለከቱ ጦርነቱ ቀደም ብሎ የተዘጋጀ ነገር ነው። እና ጦርነቱ ሲጀምር አሁን ውዝግብ ያለው እኔ ይሄ አጣሪ ኮሚሽን የሚባለው የሚያጣሩት ሰዎች ሁሉ ጦርነቱ ማን ጀመረው እንዴት ተጀመረ የሚለውንም ነገር በደንበኛ ይሄ ልክ ኒውዮርክ ታይምስ እንደተናገረው እሱንም ቢያደርግ ጥሩ ነው የሚል ግምት አለኝ። ማድረግም ደግሞ አለበት። አለበለዚያ አንድን ሰው ስለዋሸ ብቻ ጠቅላይ ሚኒስትሩ ስለዋሹ ብቻ የእሳቸውን ውሸት ተከትለን ዝም ብለን የምንነጉድበት ምክንያት ያለ አይመስለኝም። እና ውሸት ትልቅ ውሸት ነው የተዋሸው።
በጣም በጣም ትልቅ ውሸት ነው የተዋሸው። በተለይ የማይካድራን አሁን ማይካድራ የመጀመሪያው ክስተቱ በተከሰተ ቀን ጀምሮ የውጭ አካላት ነው ማጣራት ያለባቸው ብለን ተደጋግሞ እኛ ተናግረናል እዚህ ሬዲዮ ላይ። አሁን ያ ነገር ሊመጣ ነው። የኢትዮጵያ መንግስት ያን መፍቀድ አለበት። የሚደብቀው ነገር ከሌለ በስተቀር ማይካድራ ላይ ይህን መፍቀድ አለበት። እንደ ኢሳያስ አፈወርቄ ማናለብኝነት ማናችሁ እናንተ የሚል ዓለም አቀፍ ህብረተሰቡ ላይ የሚያደርገው ትዕቢት የኤርትራ የምትባለውን ሀገር እንዳትኖር ቆማ ቀር ነው ያደረጋት። ህዝቦቿ እንዲሰደዱ እንዲራቡና በየበረሃው እንዲሞቱ የአሳ ነባሪ ራት እንዲሆኑ ያደረጋቸው ኢትዮጵያ እንደዛ እንድትሆን አስፈልገን። እንግዲህ ኢትዮጵያ የምትባለው ነገር ካለችን ማለት ነው። አሁን ባለው ሂደት ግን የአንድነት ኃይል ውስጥ ያለው አካል ኢትዮጵያን ያፈረሳት ነው ያለው። ኢትዮጵያን ያፈረሳት ያለው ምንድነው? እያየ እንዳላየ እየሰማ እንዳልሰማ የ27 አመት ጥላቻ ይዞ የተጓዘ ወያኔ እስከሄደ ጊዜ ድረስ ስለ ኢትዮጵያ በኋላ እናወራለን ኢትዮጵያ የሚባለው ነገር የሚፈርሰው ከዛ ነው የሚጀምረው። ፈርሷል አሁን ይሄን ይፈራረሰው እንዴት አድርገን ተገነ እንደገና ወደ ኋላ መልሰን የራሳችን ልናመጣ እንችላለን የሚለው ነገር ነው ማሰብ ያለብን እንጂ ኢትዮጵያ አትፈርስም የሚባለው ነገር የጠቅላይ ሚኒስትሩ ቃላቶች እንኳን ይሄን ያህል ውሃ የሚቋጠሩም አይደሉም። እና እነዚህ ነገሮች በመታየት ያለበት ይመስለኛል። መታየት ብቻ ሳይሆን በደንበኛም መታሰብ አለበት። እንደ ጎዝላቭ ልንሆን ነው ብለን ስንል ወደን አይደለም፣ እንደ ጎዝላቭ መሆን ፈልገን አይደለም። ግን አካሄዳችን እንደዚህ ከሆነ ግን ምን ወደ ኋላ የሚያደርገን ነገር ወደ ኋላ የሚመልሰን ነገር ያለ አይመስለኝም ከመበተን። እነዚህ ነገሮች በደንበኛ መታሰብ ያለባቸው ይመስለኛልና እነዚህን ካላየን እነዚህን ነገሮች መገንዘብ ካልቻለን ኢትዮጵያን በአንድነት ስም እያፈረሰን ያለ ነው። ጠቅላይ ሚኒስትሩም ኢትዮጵያ አትፈርስም እያሉ እያፈረሷት ነው ያሉት። መፍረስን ምን አመጣው ብለን ስንናገር ሰዎች ቀልደውብን ነበረ። መፍረስን ረገጥ ምን አመጣው? መፍረስ የሚባለውን ነገር ምንም እንትን የሚያደርግ ነገር ያልነበረም እና እነዚህ ነገሮች አሉ። ይሄ እንዳለ ሆኖ ግን ጠቅላይ ሚኒስትሩ ለሁለተኛ ጊዜ ወደ ዘመቻ ሄደዋል ተብሎ ተነግሮን ነበረ። ዘመቻ ሄዶ ተነገረን፣ ሁድለታ ተነገረን። ሰኞለታ ምንም ነገር አልመጣም፣ ማክሰኞለታ ምንም ነገር አልመጣም። ሮብለታ ጠቅላይ ሚኒስትሩ አስመራ ሄደው ማክሰኞ ማታ ሮብለታ አስመራ ሄደው ከኢሳያስ አፈወርቂ ጋር ተናግረው መጡ። ከመጡ በኋላ ምንድነው የተደረገው? በዚህ በአማራ ክልል አጎራባች በላይኛው በወልዲያ አካባቢ ባለው መስመር የኤርትራ ሰራዊት እንዲገሰግስ ተደረገ። አላማጣ አካባቢ የቦምብ ውርጅብኝ ተካሄደ። ያ ምንድን ነው? ራያ ቆቦን ለማስለቀቅ ነው። ራያ ቆቦን አስለቀን መደራደር እንችላለን የሚል የጠቅላይ ሚኒስትሩ ወገን ውይይት አካሂዷል። በነገራችን ላይ ሰኞ ለታ ከወታደሮቻቸው ጋር ስብሰባ አድርገዋል አዲስ አበባ። ከአዲስ አበባ ማለቱም በነገራችን ላይ ሁለተኛ ዙር ሄዱ የተባለው ነገር እሱም ጥያቄ ውስጥ ገብቶ አልሄዱበትም። ለማንኛቸውም ግን ያንን አድርገው እሱም አልሆነም። እሱ ሳይሳካ ቀርቶ በጥቅሉ ግን ዝም ብለው ያስቀመጡት ነገር ቢኖር ምንድን ነው? ሰዎቹ ሁለት የተከፈለ አመለካከት አለ። በድርድር እንጨርስ የሚል አለ። የለም በድርድር አንጨርስም የሚል አጥባቂ ወይም ደግሞ አክራሪ አማራ ብልጽግና ውስጥ ያሉ ሰዎች አሉ። እነሱ ፋኖና ሚሊሻውን ይዘን ገስግሰን እስከ መጨረሻው መቀሌ መግባት አለብን የሚል አለ። ይሄ ነው አሁን እንትን ላይ ያለው እና በዚህ መሃል ላይ ግን በጋሸና መስመር ላይ የኤርትራ ሰራዊት በታላቅ ሁኔታ እንደተሳተፉበት አራት ጀነራሎች መመታታቸውን ጦር ኃይሎች ሆስፒታል መግባታቸውን ሁለቱም ወይንም አራቱም መሞታቸውና በአሰበኩል አስከሬናቸው ወደ ኤርትራ እንደተመለሰ እየተነገረ ነው ያለው። የኤርትራ ሰራዊት በሙሉ ኃይሉ በሁሉ ነገር ተሳትፎ ያለበት ነው። የመጀመሪያው ዙር ብቻ ሳይሆን ሁለተኛው ዙር ተውሎ ሲባል ሌላ የመጣ መረጃ አለ። ይሄው ምንድነው? ታስታውሱ እንደሆነ ደብረ ብርሃን ሁለት መረጃዎች አጫው። ደብረ ብርሃን በደረሰበት ሰዓት ትግራይ ሰራዊት ደብረ ብርሃን በደረሰበት ሰዓት ጠቅላይ ሚኒስትሩ ያዘጋጁት አንድ የጦር ስልት ነበር። እሱ ምን ነበር? ወደ ሸዋ ወደ ሰሜን ሸዋ ሙሉ ለሙሉ እንዲገቡ የትግራይ ሰራዊት እንዲገቡና ሰሜን ሸዋ በሚገቡበት ጊዜ የሚጋፈጡት እና የሚዋጉት ከኦሮሞ ብሔረሰብ ጋር ስለሚሆን ጦርነቱ በትግራይ ሰራዊትና በኦሮሞ ህብረተሰብ መሃል እንዲሆን አቅደው የገፉበት ነገር ነበርና አንደኛው ለትግራይ ሰራዊት ጦር የመውጣት የሆነ የማፈግፈግ አንዱ ምክንያት ያልሆነል። በሌላ መልኩ ደግሞ የቱርክ የራሽያና የቻይና የውጭ ጉዳይ ሚኒስትሮች እና የውጭ ምክትል የውጭ ጉዳይ ሚኒስትሮች አዲስ አበባ እንደመተሳሰቡላችሁ ያ በሚነሱ በመጡበት ጊዜ የተነገረና የተባለ የነበረው አንድ ትልቅ ነገር ቢኖር ምንድነው? ይሁንና አሜሪካኖች ውጡ ሲሉ እነዛ ደግሞ መጥቶኛን በማገዛቸው አዲስ አበባ ሰላም ነች ሊሉን እንዲሉ አደረጉልን እና መሰግናል ብሎ ብስጋና ሁሉ ይቀርበበት ነበር። አይደለም ነገር ይው ምንድነው? የመጨረሻው ደረጃ ላይ ሲደረስ እነዚህ ሶስት አገሮች ከኤርትራን ተጠሪዎች ጨምሮ ስብሰባ አድርገው ተሰባስበው ተባቶ ደመቀማካኝነት በተናጠል ተሰባስበው የተወሰነው ውሳኔ ምንድነው? በምንም አይነት መልኩ እኛ ይያለን ትግራይ ሰራዊት አዲስ አበባ ይገባም ስለዚህ እኛ ሁሉንም እናደርጋለን ብለው የወሰኑበትና ቻይና አስፈላጊውን የመሳሪያ የቁሳቁስ እርዳታ ልታደርግ ቱርክ ወታደሮቿን አምጥታ ድሮኑን እንድትመራና እንድታዋጋ በተለይ በዚህ በወልዲያ በኮምቦልቻ አካባቢ የተደረገው ማፈፈግ ላይ ጠቅላይ ሚኒስትሩ ነበሩበት። በጋሸና ላይ የመጀመሪያው ጋሸና ላይ ባሉበት ቦታ ላይ የቱርክ ባንዲራ ሁሉ ተውለበለበት ጊዜ የተደረገበት ያ ውሳኔ ተወሰነበት ነበርና በዚያን ሰዓት ኤርትራ፣ ቱርክ፣ ቻይና እና አረብ ኤሚሬትስ እነዚህ በሙሉ አንድ ላይ የተሳተፉበት ጦርነት ነበረ። ግን ችግሩ ምንድነው? ቶክሳል ተኮስ አልተተኮሰም። ድሮን የተጣለባቸው መርሳ ላይ ከፉኛ አደጋ ተደርሷል። በዚህ በጋሸና በኩል ብዙ ጉዳት ተደርሷል። አፋር ላይ አስካጊስታን የሚባለው አካባቢ ላይ በጣም ትልቅ አደጋ እና ችግር ተፈጥሯል። አጣይ ማን ነው ሃይቅ ላይ በኃይለኛ መልኩ ጉዳት የደረሰባቸው ቦታዎች አሉ። እነዚህ የአውሮፕላን ድብደባዎቹና ሁኔታዎቹን እንዲያመቻቹ የተደረገ ነው። ግን ወታደር ለወታደር ግን የተደረገ ጦርነት አልነበረም። በመጨረሻ ባለፈው ሳምንት ጋሸናን በሚቆጣጠሩበት ሰዓት የዛን ጊዜ የተደረገ ለውጦች ነበሩ። በዚያን ሰዓት ብዙ ወታደሮች አልፏል። አሁን ለእናንተ እንድታዩት የምፈልገው ምንድን ነው? በየትኛውም መልክ ጦርነት የእርስ በርስ ጦርነት እነዚህ በቀላል የሚያልቅ አይደለም። አሁን በጀመሩት ምናልባት መቀሌን ሄድ እንዳሉት መቀሌ ሊሄዱም ይችላሉ። ግን ጦርነቱ ግን አይቆምም። መቀሌ በምንም መልኩ አይቆምም። የእርስ በርስ ጦርነት ነው። ከህዝብ ጋር የተደረገ ጦርነት ነው። ከህዝብ ጋር የሚደረጉ ጦርነቶች በቀላል የሚቆሙ አይደሉም። የሚያሳዝነው ግን ሁለቱም ኢትዮጵያኖች መሞታቸው፣ በሁለቱም በኩል ያሉ ኢትዮጵያኖች ናቸው። አንደኛውን አዝነን አንደኛውን የምንደግፍበት፣ ለአንደኛው አዝነን ለአንደኛው የምንሳለቅበት ነገር ግን መቆም አለበት። ምናልባት ሁሉ ነገር ወደ ሰላም መጥቶ መደራደራቸው ስለማይቀር ወደ ሰላም መጥቶ ሲደራደሩ ኢትዮጵያ የወደፊቷ ኢትዮጵያ እንድትኖራለች እንድትቀጥላለች የሚለውን ነገር ለማምጣት አንደኛው ዛሬ አሸንፏልና እሽ ፎይታ ሌላው ተሸንፏልና ዘፈን የሚደረገው ነገር ዛሬ አሁን ከጧት ጀምሮ ይመለከታቸው ፌስቡኮች ላይ ዩቲዩብ ላይ ኢትዮጵያ ቴሌቪዥን ደጋፊዎች ላይ የማያቸው በሙሉ እነሱ በሙሉ ሲመለከታቸው ትልቅ የልልታ ጊዜ ነው። ጦርነት ሳይታኮስ ጥሎ ሲወጣ ተከትለ ቦታ ስለተያዘ የሚመጣ ነገር የለም። ጦርነት እንኳን ተካሂዶ አንደኛው ተሸናፊ ቢሆን የሚሞተው ሁለቱም ሰው ነው የሚሞተው። ሁለቱም ደግሞ አንድ ወገን ነው፣ ኢትዮጵያዊ ነው። ለኛ ኢትዮጵያዊ ነው። ምናልባት ለሌሎች ለአንዳንዶቻችሁ የወያኔ ነው የወያኔ ሰው ነው ትግራዋይ ነው እንደዚህ ልትሉ ትችላላችሁ። እሱ ምንም ለውጥ አያመጣም። ለኛ ግን ኢትዮጵያዊ ነው። ሀብታችሁን ገንዘባችሁን ለኢትዮጵያ እንርዳ ብላችሁ ባሰባችሁት መጠን ትግራይ እንደማይደርስ የታወቀ ነው። ለትግራይም እንደማይደረግ የታወቀ ነው። አሁን የሚሰበሰበው ገንዘብ ግን አንድ ነገር ለራሳችሁ ህሊና ከራሳችሁ ጋር ንጹህ ህሊና እንዲኖራችሁ መጠይቃችሁ አንድ ነገር አለ። ትግራይ ውስጥ መድኃኒት በመድኃኒት ጦት የሚሞቱ አዛውንቶች አረጋውያን አሉ። በመገብ ጦት የሚሞቱ ህፃናቶች አሉ። በህክምና እናቶች አጋውን ሁኔታ ባለማግኘት የሚሞቱም አሉ። የዓለም አቀፍ ህብረተሰቡ ለመርዳት ያሰበው ያዘጋጀው የህክምና ቃለ የምግብ አቅርቦት አለ። ቢያንስ ገንዘቡን የምትሰጡትን መንግስት የለም ኢትዮጵያ ሀብት አይድ ወደዛ። ነገር ግን የዓለም አቀፍ ህብረተሰብ የሚለገሰውን እርዳታ ግን ለትግራይ ወገኖቻችን እንዲደርስ አድርጉ ብላችሁ ብትጠይቁ ደስ ይለኛል። ይሄ ትልቅነት ነው፣ ውርደትም አይደለም። በነገራችን ላይ ሰዋዊነት ነው፣ ርህራሄ ነው። ስለዚህ በእያንዳንዱ ዶላር በምትለግሱት መጠን ባይሆን እንኳን እናንተ በዶላር አንድ ስትለግሱ የ25 ሳንቲም የሚሆን የዓለም አቀፍ ህብረተሰብ የሰጠውን እርዳታ ለትግራይ ህዝብ እንዲደርስ አድርጉ። ማድረግም ትችላላችሁ፣ ምክንያቱም ገንዘብ አላችሁ፣ በገንዘባችሁ ማድረግ ትችላላችሁ። ጠቅላይ ሚኒስትሩ ታስታውሳላችሁ፣ ገንዘብና ኃይል እስካለ ጊዜ ድረስ ማላንበረከከው ህብረተሰብ የለምና እነሱም ከማንም አይበልጡም ብሎ የተናገሩትን ታስታውሳላችሁ። እኔ እንደዛ ትዕቢት እንዲኖራችሁ አልፈልግም፣ ትዕቢተኞች እንድትሆኑም አልፈልግም። እኔ እንደ ኢትዮጵያዊነት አንደኛ ነገር ጦርነቱ ይቁም ብላችሁ እንድትነሱ ፈልጋለሁ። ጦርነቱ መቆም አለበት። ጦርነት አውዳሚ ነው። ጦርነት ጎጂ ነው። ይህንን ታደርጉ ከመጀመሪያው ቀን አንስቶ ነው ስንናገር የነበረው እና አዲስ ነገር አይደለም። ዛሬ የተለየ ነገር ያገኘነው ነገር የለም። ግን ያገኘነው ነገር ቢኖር ምንድን ነው? ከምንሰማው የሆነ ነገር ቢኖር ምንድን ነው? ኢትዮጵያኖች እየሞቱ ነው። አምስት ወያኔ ቢገደል አምስት አማራ ይሞታል። እንደነ ኢሳያስ አፈወርቅ የተላላኪዎች እንደ እሳቶች ሂሳብ ስሌት 5 ሚሊዮን ለመቶ ሚሊዮን በሚለው አልገባም። አምስት ትግራይ ተዋጊ ቢሞት 20 ኢትዮጵያዊ ወታደሮች እንደው አማራ ይሞታል አለላችሁም አለልም። ይሄ ነውር ነው። በሰው ቁጥር አይቀለድም፣ መቀለድም የለበትም። ግን መሆን ያለበት ነገር ቢኖር ምንድነው? ጦርነት መቆም አለበት ብላችሁ ብትናገሩ የወደፊቷን ኢትዮጵያን ታበጣላችሁ። አለበለዚያ የኢትዮጵያ ሚሎሶቪች ጠቅላይ ሚኒስትር አብይ ሚሎሶቪች መጨረሻ ላይ ዓለም አቀፍ ፍርድ ቤት እንደቀረበው ሊቀርቡ ይችላሉ። ያ ከመሆኑ በፊት ግን ጥንቃቄ ቢደረግበት ይመረጣል። ጥንቃቄው ምንድነው? የእሳቸው ደጋፊ ሆናችሁ በሙሉ ተነስተታችሁ ጦርነት ይቆም በሉ። ከዛ በኋላ ግን ዓለም አቀፍ ህብረተሰብ የለገሰው የምግብና የመድኃኒት አቅርቦት አለ። እሱን ላኩ ብላችሁ ጠይቁት መንግስትን። እዚህ ገንዘብ የምትሰጡት ተቀርማን ነው አምባሳደር አለ፣ ኒውዮርክም አለ። እዚህ ዋሽንግተንም አሉ ሁለቱም አሉና በእነሱ አማካይነት ነገሯቸው አለበለዚያ ደግሞ ይሄ 1 ሚሊዮን ኢትዮጵያ ይገባሉ የሚለው ደናቆርት አለ እነሱ በእነሱ አማካይነት መሄድ ይችላል ደናቆርት ያልኩት ምንድነው ኢትዮጵያ በበለጸገችበት ጊዜ ለሚሊየንም በጣም የሚገርመው ነገር ለሚሊየንም ኢትዮጵያኖች አገራችሁ ገብታችሁ ሚሊየንም አብረና ክብር ብሎ መንግስት በጠራ ጊዜ አሁን ኢትዮጵያ መግባት አለበት 1 ሚሊዮን ህብረተሰብ ኢትዮጵያዊ መግባት አለበት ገንዘብ መርዳት አለበት ብሎ የሚያብደው እብድ አካል በጣም ይቃወም ነበር መቃወም ብቻ ሳይሆን የብራዚል ድኳስ ተጫዋቾች ማናቸው ታዋቂ ድኳስ ተጫዋቾች አሉ እነሱን ሁሉ ምናልባት ኢትዮጵያ ይሄዳሉ ተብሎ ሰታብጋታ ገምቶ ስለነበር ለነሱ ሁሉ ደብዳቤ ተጻፈበታል ቢያንስ ኢትዮጵያ ውስጥ እንትን ኮንሰርት ታደርጋለች ተብሎ ቢያንስ ኢትዮጵያ እንዳትሄድ ደብዳቤ ተጽፎ ትልቅ ካምፔን ይደረግን በትልቅ ያኔ ኢትዮጵያ በለጸገችበት ጊዜ ይዛን ጊዜ እኮ አሁን 1 ሚሊዮን ብር እናውጣ የሚባልበት ጊዜ አይደለም ይዛን ጊዜ 5 ብር ይዘብት ሄድና በ5 ብር 100 ብር 100 ኢትዮጵያ 100 ዶላር ይዘብት ሄድ ከኤርፖርት ስትነሳ ለታክሲ ከዛ ምታርፈበት ቤተሰብ ከዛ በኋላ ሳፈር ያለ ሊስትሮ ምሰቆሱቅ ባድርገ ይበቃ ነበር ምክንያቱም ኢትዮጵያ የበለጸገችበትና ራሷን ችላ ወደ መታየት የመጣችበት ጊዜ ነበር። ያንን ነው እንዲፈርስ የተደረገው 25 አመት ሙሉ 27 አመት ሙሉ አሁን ሚሊዮን ህዝብ ኢትዮጵያ መግባት አለበት ብለው የሚለፍሉን የሚያደነቁሩን ሰዎች የዛን ጊዜ 27 አመት ሙሉ የጨለማ ዘመን ብሎ ከጠቅላይ ሚኒስትሩ ጊዜ ጀምሮ አንስቶ ሲነግሩን ሲያወሩን የነበሩ ሰዎች አሁን ተመልሶ ኢትዮጵያ ተበድላለች ረግፋለች ተቸግራለችና ኢትዮጵያ ልጆች መታችርዱ መቼ ነው ይሄን ያህል ችግር የመጣባት ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ አገዛዝ ባለፉት 3 አመት ተኩል ውስጥ ነው በቃ 27 አመት የፈጀበትን ስራ በ3 አመት ውስጥ አፈር ከድሜ ይበላ ኢትዮጵያኖች አሁን የሚበሉት የሚጠጡት የለም። በጣም ያስቃችሁ ነገር ያሳቀኝ ከሰሞኑ ትልቅ ካምፔን በተለይ ቀይ መስመር የሚል አንድ ኢትዮጵያ ቴሌቪዥን ላይ አንድ ፕሮግራም አለ። ታይቷላችሁ የሚል ግምት አለ። ምክንያቱም የምታዩት እዛ ላይ ለእናንተ ሊያስታችኋል፣ ለእኔ ያስከፋኛል፣ ለእኔ ኢትዮጵያዊነትን ኢትዮጵያዊ ነኝ ለማለትም ያሸማቀቀኛል። ከመንግስት ባለስልጣናት ከደራሲያን ፖለቲሽን ከመሁራን ጀምሮ የሚናገሩት ከአንዳንድ ትላልቅ ተቋማት መሪዎች ሁሉ የሚናገሩት ነገር ሲሰማ እንዲ 500 700 ትምህርት ቤት እና የህክምና ተቋማት አፈረሰ ወያኔ ብሎ ሲሉ እንዲ ከየት ነው የመጣው 700 ተማት ምክንያቱም በ27 አመት ውስጥ ምንም ነገር ያልተሰራበት የጨለማ ዘመን ነው ብሎ ሲረግሙን የነበሩ ሰዎች አሁን ፈረሰ ይሉ የትኛዎቹን እንመናችሁ ያሁኑን እንመን ወንስ በፊቱን እንመን በፊት ያላችሁትን ነው እናምነው ወንስ አሁን ያላችሁትን ነው እናምነው ተዘረፈ ተቃጠለስ ብሎ ሲሉ ያሳፍራሉ እሱ አይደለም ነው የሚያሳፍረኝ ልክ ማሮ ሩዋንዳ ኮክሮች ብሎ የሩዋንዳ ሚዲያዎች ይዘግቡት እንደነበረው በዛ አይነት መልክ ነው። አሁን ቀይ መስመር የሚል ፕሮግራም ተዘጋጅቶ በቅርብ ነው የተጀመረው ፕሮግራሙ። ግን አንዳንዱ ይሰቀጥጣል ለማዳመጥም ያስቸግራል ለኔ ያስቸግረኛል። ግን ለመናገር ስለምፈልግ ለመጠየቅ ስለምፈልግ ማዳመጥ አለብኝ እያመመኝም አዳመጣለሁ። ያመመኝም ቢሆን አዳምጣለሁ። የማዳምጥበት መማር ስለምፈልግ ነው። ክፋትን ክፋት ምን የቱን ያህል ጠግ እንዳለው ጥላቻ የቱን ያህል ጠግ እንደደረሰ እንደ ስለሚያሳየኝ አያዋለሁኝና እንደዛ ሰው እንድጠላ ለመጥላት ስለማልፈልግ እንደዛ ሰው ላይ ቂም ያዝ ስለማልፈልግ እንደዛ ሰው በሰው ላይ እንዲነሳና እንዲጋደል ስለማልፈልግ ከዛ ትምርት ወስጄ ሊያመጣ የሚችልውን ችግር በለመገንዘብና ትክክል አይደለም ብዬ ለመናገር ማዳመጥ አለብኝ። ሁሉን ማካከል ስለማዳመጥ ነው እንደልቤ መናገረው ሆን እንደልቤ ሆን እናንተ ነግራችኋለሁ። አንድነት ኃይል የተባለው ኢትዮጵያን ያፈርሳት ነው። አንድነት ኃይል የሚባለው እንደ ሜሎሶቪች የኢትዮጵያ ጠቅላይ ሚኒስትር ኢትዮጵያ አትፈርስም ይያሉ ሜሎሶቪች ዩጎዝላቪያን ክሮሻን ነጻውጥቼ ነጻት ወጣለች ቱጣና እኔ የቀረውን ኢትዮጵያ የቀረውን ዩጎዝላቪያ ይዤ ዩጎዝላቪያ አንድነት ጠብቃለሁ ነው ያሉ። እና ነጻ እንዲወጣ አይፈልጉትም ክሮሻን ያላሰቃዩት መንገድ ላይ የጠበቁ ሲገሉ መንገድ ላይ የቀጠሩ ሲያቃጥሏቸው ነበሩ ሰርቦች ሰርቪንስ። አሁን ያ ዩጎዝላቪያ የሚባለው ነገር ከ30 አመት በኋላ ታሪክ ሆኖ ቁጭ ብሏል። እኛ ገና 3 አመታችን ነው። 27 አመት ግን ሊቀረን ይችላል። በ27 አመት ውስጥ ካልተስተካከለንና እንትን ካላደረግን ችግራችን የባሰ ነው የሚሆነው። የባሰ ብቻ ሳይሆን የከፋ ነው የሚሆነው። እቺ ኢትዮጵያም ትባለውን ነገር አናገኛትም። ጥንቃቄ መደረግ አለበት የምለውም ለዚህ ነው። ጠቅላይ ሚኒስትሩና አካባቢያቸው ያሉ ሰዎች በተቻለ መጠን ዘዴ ፈልገው ጆዋርና አቶ በቀለ ገርባን ለመልቀቅ ያሰቡ ነው። የሚያስቡት ደግሞ ወያኔን መጋፈጥ ምን ይችላል የኦሮሞን ህዝብ ሙሉ ልብ በለማግኘት ስለሆነ እነሱን بنፈታ የኦሮሞ ህዝብ ሊቀበልን ይችላል የሚል ሁኔታ አለና እሱን ተለማረክ ነው። ሌላ በዚህ በትላንትናው እንትን ላይ በትላንትናው የተባበሩት መንግስታት ሰብአዊ መብት ኮሚሽን ውሳኔ ላይ የኢትዮጵያ አምባሳደር መሰሉኝ ሲናገሩ አጼ ኃይለ ስላሴ ያነሱ በጣም ስተት በጣም ትልቅ ስተት ያዷ ጦርነትን ስተት ነው ብያችኋለሁ። አሁንም ትላንትና የተነገረውም ጄኔቫ ላይ ስተት ነው። ስተት ብቻ ሳይሆን በጣም ጸያፍ ነው። ኢትዮጵያን ወታች የሚያወርድ ነው። አጼ ኃይለ ስላሴ ጄኔቫ ላይ ተናገሩት እኮ የጣሊያን ወራሪ ኃይል ህዝቤን እየጎዳ ነው እየገደለ ነው እየፈጀ ነውና እርዱኝ ነው ያሉት። የኢትዮጵያ አምባሳደር አጼ ኃይለ ስላሴ እንደዚህ ያደርገው የተናገሩበት መድረክ ነው ብሎ ሲናገሩ አለማፈራቸው የሳቸው መንግስት አሁን እያደረገ ያለውና አቤቱታ ያቀረበ ያለው የራሴን ህዝብ በኤርትራ ሰራዊት በቱርክና በዩናይትድ አረብ ኤሚሬት በቻይና ድሮን የማጠፋበትን መንገድ ፍቀዱልኝ አትከላከሉኝ አታድኑ የራሴን ህዝብን እየሳጣፋቸው አታድኑ ነው የሚለው ይያለ ያለው። ስለዚህ የታሪክ ስተቶች አሉ። አጼ ምኒልክ አድዋ ላይ ዘመቱት እኮ ጣሊያንን ለመዋጋት ነው ጣሊያንን ለማባረር ነው። ሌላ ነገር አልሄዱም። ትግሬን ሊገሉ አልሄዱም። አማራን ሊገሉ አልሄዱም። እናንተ የታሪክ ምሁራን የተባላችሁ ደንቆሮች የኢትዮጵያ ምሁራን የተባላችሁ ወገናዊዎች ጥላቻን በህሊናችሁ አቅፋችሁ ተሸክማችሁ ይሄዳችሁ ሀገር እየጎዳችሁ ነው። ሀገር መጉዳት ብቻ ሳይሆን ታሪካችንን እያበላሻችሁ ነው። በምንም አይነት መልኩ የጠቅላይ ሚኒስትር አብይ ጦር መክፈት ትግሬ ላይ ያድዋን ጦር ያረገው የኢትዮጵያ ህዝብ ሙሉ ዘመተ ትግራይ ላይ አልዘመተም። የዘመተው የአማራ ሚሊሻ የጠቅላይ ሚኒስትሩ የተራረፉ ወታደሮች ኤርትራ መንግስት ባለ ድሮኖቹ ፈረንጆቹ ናቸው የዘመቱት። ናፋኑን የዘመተው ሌላ የዘመተ ሰው የለም። የኢትዮጵያ ህዝብ ሁሉ ከሄደማ የኢትዮጵያ ህዝብ በቃ ራሱን ችሎ ይቀመጥ ትግሬን ሊልቀቁ በቃ ይተው እና ኢትዮጵያ ማለቷ ምትባለዋ ትግሬ ነች። የእስልምናው የክርስትናው የአይሁዱ ሃይማኖት መሰረት የጣልባት ስነ ጽሁፋችን ያለባት የያሬድ ዝማሪዎች የተቀረጹባት ትግራይ ነች። በቃ ያችነች ኢትዮጵያ እርፍ በሉት እስቲ። ይሄንን ሳስባችሁታል እናጠፋለን አይቻልም። ህዝብን ማጥፋት አይቻልም። ጎበዝ ለጊዜው ማሸነፍ ይችላል ማጥፋት ግን አይቻልም። ጁሾች ማን ነው ጀርመኖች ጆሾችን አጣፋን ብሎ አሉ። ግን ሀገር መስርተው አሁን ጆሽ የጆሽ ስቴት ዓለምን ያንቀጠቀጣሉ በማንኛውም ረገድ። ጆሾችን ከትግራዎች ማነጻጸር አይደለም፣ የእናንተ ድንቁርና ከጀርመን ፋሽዝም ያልተናነሰ ነው። ፋሽዝም አዲስ አበባ ውስጥ አለ፣ ምዕራብ ጎንደር ውስጥ አለ። አዲስ አበባ ውስጥ ከ15000 በላይ ትግራይ ልጆች ታስረዋል። በየቦታው እየተገደሉ ነው፣ ሬሳቸው እየተጎተተ ነው። ስም አልጠራም፣ ዛሬ ያነበብኩት ስሞች አሉ፣ የትግራይ ልጆች፣ የትግራይ ሰዎች። አዲስ አበባ ጎተራ ኮንሰንትሬሽን ካምፕ ነው የሚትነሱ፣ ጎተራ ውስጥ የታሰሩ ሰዎች የሞቱ ሬሳቸው ለቤተሰቦቻቸው ተሰጣለ። ዛሬ ነው ማውራችሁ። ስማቸውን አልናገርም፣ ምክንያቱም ስማቸው ምናልባት ዘመዶች ሊኖራቸው ይችላል ይህን ፕሮግራም የሚያዳምጡና እንዲደነግጡ አልፈልግም። ስለዚህ የቀይ ሽብር አዲስ አበባ ውስጥ ኢትዮጵያ ውስጥ እየተካሄደ ነው። ቀይ ሽብር ኦሮሚያ ክልል እየተካሄደ ነው። አንገታቸው ላይ ሽጉጥ አንጠልጥሎ የተገደለ የኦሮሚያ ልጅ አለ። 17 ጎንደር ልጆች ለትምህርት ሄደው በአብይ አውሮፕላን የተገደሉ የተፈጩ አሉ። ዛሬ 3ኛ ዓመታቸው ነው። እነሱን መዘከር አለብን። የአማራው ኃይል እነሱን ለማስለቀቅ ወይም የእነሱ ሁኔታ ለማጣራት ቤት ጥሩ ነው። አማራ ክልል ግን ችግሩ እየበዛ የመጣበት ጊዜ ነው። አሁን የሰጤ ዘመነ ሰጤ ወገኖች ወደ ቀያችን እንገባለን አንዋጋም ብለዋል። የሸዋ ፋኖች ለመዋጋትና መቀሌ ለመግባት ፈልገዋል። ይሄ ሁሉ ካለቀ በኋላ ግን ምንድን ነው የሚሆነው? ሁሉም የድርሻ ያለው ሰው ነው የሚለው። መፈንቅለ መንግስት የተናገረው መፈንቅለ መንግስት ከዚህ በፊት የተነገረው መፈንቅለ መንግስት አሁን በፋኖች ሊካሄድ ይችላል። በፋኖች በሚካሄድበት ጊዜ ግን ችግሩ የአማራን ክልል ማፍረስ ነው። ያ እንዲሆን የማትፈልጉ ሰዎች ጥንቃቄ አድርጉ። እርዳታን በተመለከተ የዓለም አቀፍ ህብረተሰብ የሚሰጠው እርዳታ ለትግራይ እንዲሄድ የኢትዮጵያን መንግስት ጠይቁ። ካልጠየቃችሁት ሸክሙ ለእናንተ ነው። የህሊና ጸጸት ነው የሚኖርባችሁ። ግድ የለም፣ ይቺ ቀን እኮ ታልፋለች። ይቺ ቀን አልፋ በድርድርም በምንም ሆኖ አንድ ነገር ይመጣል። ይሄም አይቀር ነው፣ ያለ ድርድር የሚሆኑ ነገሮች ስለሌሉ ማለት ነው። መጨረሻው አሸነፈም ተሸነፈም ወደ ድርድር መምጣታቸው ስለማይቀር የዛን ጊዜ ምንድን ነው የሚሰማችሁ? የአሁኑ ልሃችሁና ማሸነፋችሁ ወይም ማሸነፍ የሚባለው ነገር እንቶ አሸናፊ የለውም፣ ተሸናፊም የለውም። ኢትዮጵያ ነች የምትጎዳው፣ የኢትዮጵያ አንድነት እየፈረሰ ያለው። ለማንኛቸውም ጽናቱን ይስጣችሁ፣ እርዳታው ወደ ትግራይ እንዲሄድ፣ ዓለም አቀፍ ህብረተሰብ የሰጠውን እርዳታ ወደ ትግራይ እንዲሄድ እናንተ አግዙ፣ እርዱ። እስከዛስ ደህና ሁኑ፣ ሰላም ይሰማል።